Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ህዳር 4 2013 ዓ.ም ምረት ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት ከያዝናቸው ፕሮግራሞች መሃል በትግራይ ክልል ደቡብ ምዕራብ ዞን በመትገኘው ማይካድራ ከተማ ንጹሃን ዜጎች በአሰቃቂ ሁኔታ መገደላቸውን እንዳረጋገጠ ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል አስታውቋል።
በነጋታው ወደ ከተማዋ በመሄዱበት ጊዜ ግን በጣም ብዙ አስከሬኖች የመወጋት እና የመቀጥቀጥ ምልክት ያለባቸው በጣም በመቶ የሚቆጠሩ ሰዎች መንገድ ላይ እንዳዩና እነዚህንም ደግሞ እንደሰበሰቡ ነው የነገሩ። ብዙ
የአምነስቲ የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ አቶ ፍስሐ ተክሌን የሰማችሁት። ተቋሙ ባወጣው ሪፖርት ዙሪያ አነጋግረናቸዋል።
ትልቅ ማንቀሳቀሻ መሆን እየቻለ ግን እኛ በአጠቃቀም ጉድለት እኛ ውስጣችን በመረበሹ የተነሳ ሶሻል ሚዲያውም እየተረበሸና በዚያ ውጤትም በዚህ የተነሳም እርስ በርሳችን እየተረባበሽን እንዳለን ይስማኛል።
ማህበራዊ ሚዲያን ለበጎ ተግባር ያዋሉ ግለሰቦች ከሰሞኑ በባህር ዳር ከተማ እውቅና ተሰጥቷቸዋል። ቀደም ሲል የሰማችሁት ከተሸላሚዎቹ አንዱ የሆነው ጋዜጠኛ ደመቀ ከበደ የዛሬ እንግዳችን ነው። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ እሷ ላሳልፋችሁ።
አመሰግናለሁ ስመኝሽ። በድጋሚ እንደምን አምሽታችኋል። በኢትዮጵያ የፌደራል መንግስትና በክልሉ ተዋጊዎች መካከል የቀጠለው ውጊያ በውጊያ የተጠመደውን የክልሉን አስተዳደር ወደ ማናጋት እያመራ መሆኑ ተዘግቧል። በሺዎች የሚቆጠሩ ሰዎች ወደ ሱዳን ተሰደዋል። ብዛት ያላቸውም ተገድለዋል። ዛሬ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንዳስታወቁት የሀገሪቱ ፓርላማ ለትግራይ ክልል አዲስ መሪ ሾሟል። ቀደም ብሎ ምክር ቤቱ በክህደትና በሽብርተኝነት የወነጀላቸው የክልሉን መሪ ዶክተር ደብረጽዮን ገብረ ሚካኤል እና ሌሎችም የክልሉ ገዢ ፓርቲ የትግራይ ነጻ አውጪ ግንባር መሪዎችን ያለመከሰስ መብታቸውንም በትላንትናው ዕለት ገፉ። ከአንድ ሳምንት በላይ የቀጠለው ውጊያን ተከትሎ በብዙ መቶች የተቆጠሩ ሲቪሎችም ተገድለዋል። አምነስቲ ኢንተርናሽናልም በዚህ ሳምንት ባወጣው አዲስ ሪፖርቱ ሁኔታውን ጭፍጨፋ ሲል ገልጾታል። የቀድሞው የጋና ፕሬዚዳንት ጄሪ ሮሊንግስ በተወለዱ በ73 ዓመታቸው በሞት ተለይተዋል። የሀገሪቱ ፕሬዚዳንት አኮፎ አዶ ዛሬ ትልቅ ዋርካ ወደቀ፣ ጋና በሳቸው ሞት ደህየች ብለዋል። ዩናይትድ ስቴትስ ትላንትና ልክ እንዳለፉት ቀናት በአንድ ቀን ውስጥ ከፍተኛ የኮሮና ቫይረስ ተያዦችና በኮቪድ-19 ታመው ሆስፒታል በገቡ ህሙማን ከፍተኛውን ቁጥር አስመዝግባለች። የኮቪድ ክትትል ፕሮጀክት የተባለው ድርጅት ባወጣው አሃዝ መሰረት ትላንትና ከ150,000 በላይ አዲስ የቫይረሱ ተያዦች ተገኝተዋል። ከትላንትና በስቲያ የተገኙት 144,000 እንደነበሩም ታውቋል። ትላንትና ሆስፒታል የገቡት ደግሞ 67,000 ሲሆኑ ይህ አሃዝ በቀደመው ቀን ከነበረው ቁጥር በ1,700 ይበልጣል። በዚህ ዕለትም 1,104 ሰዎች በኮቪድ-19 ምክንያት ህይወታቸው ማለፉም ነው የተነገረው። ዩናይትድ ስቴትስ በአጠቃላይ በኮሮና ቫይረስ ተያዦች እንዲሁም በበሽታው ህይወታቸው ባለፉ ሰዎች ቁጥር አሁንም ከዓለም ቀዳሚው ነች። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መርሃ ግብሮች ጋር አብራችሁ ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አብይ ርዕስ አድርገን ወደ አሰናዳነው ፕሮግራም እንለፍ። ዓለም ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው አዲስ ሪፖርት በትግራይ ክልል ደቡብ ምዕራብ ዞን በመትገኛው ማይካድራ ከተማ ውስጥ በአሰቃቂ ሁኔታ የተገደሉ በመቶዎች የሚቆጠሩ አስክሬኖች ማክሰኞ ዕለት መገኘታቸውን ግድያውም ጥቅምት 30 2013 ዓ.ም ምረት ምሽት ላይ መፈጸሙን ማስረጃ እንዳለው አስታወቀ። ተቋሙ በጦርነት ውስጥ ምንም ተሳትፎ የሌላቸውን ሰላማዊ ዜጎች መጨፍጨፍ በጦር ወንጀል የሚያስጠይቅ ተግባር ነው ብሎታል። ጽዮን ግርማ ዝርዝር አላት።
የድርጅቱ የምስራቅና የደቡብ አፍሪካ ዳይሬክተርስ ዲፕሮስ ሙቼና በመካሄድ ላይ ካለው ጦርነት ጋር ምንም ግንኙነት የሌላቸውና የቀን ሰራተኛ የሚመስሉ ቁጥራቸው እጅግ የበዛ ሲቪሎች መጨፍጨፋቸውን አረጋግጠናል ካሉ በኋላ ይህ ትግራይ ውስጥ ግንኙነት በመቋረጡ ምክንያት አሁን ልናውቀው ያልቻልነውን የዚህን ዘግናኝ አሳዛኝ ሁኔታ ትክክለኛ ስፋት ሊያሳየን የሚችለው ጊዜ ብቻ ነው ብለዋል። ድርጅቱ የቀውስ ጊዜ የማስረጃ ማረጋገጫ ቤተ ሙከራ ውስጥ የዲጂታል ፎቶ ማረጋገጫ ዘዴና የሳተላይት ምስሎችን በመጠቀም ባደረገው ማጣራት በየቦታው ተጥለውና በቃሬዛ ላይ ተቀምጠው የሚታዩት አሰቃቂ ፎቶግራፎችና ቪዲዮዎች በተጠቀሰው ቀን ማይካድራ ውስጥ የተነሱ መሆናቸውን ማረጋገጡን አስታውቋል። የአምነስቲ የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ አቶ ፍሳሐ ተክሌ ከእነዚህ ምስሎች በተጨማሪ ጉዳዩን የሚያስረዱ ምስክሮችን ማነጋገራቸውን ለአሜሪካ ድምጽ ገልጸዋል። በወቅቱ የሟቾቹን ሰዎች አስክሬን በመሰብሰብና የቆሰሉ ሰዎችን በመለየት ወደ ሆስፒታል በማመላለስ የተሳተፉ ሰዎችን አነጋግረናል ያሉት አቶ ፍሳሐ ጭፍጨፋው የተፈጸመው በጦርነት ውስጥ ያልነበሩ ሰላማዊ ዜጎች ላይ ነው ብለዋል።
ከማይካራ ከተማ በፊት ያለ ሉግዲ የሚባልና ባናት የሚባል አካባቢ ላይ ውጊያ ነበረ። በዛ ላይ የፌዴራል መንግስት ኃይሎች በመበርታታቸው የትግራይ መንግስት የልዩ ኃይል የሚባለው እና ከሚሊሻዎች እንደሸሹ ነበር የሚታወቀው። ሌሊቱን ከተማዋን ከበው እንዳደሩ ነው የተናገሩት ምስክሮቹ። በነጋታው ወደ ከተማዋ በሚሄዱበት ጊዜ ግን በጣም ብዙ አስከሬኖች የመወጋት እና የመቀጥቀጥ ምልክት ያለባቸው በጣም በመቶ የሚቆጠሩ ሰዎች መንገድ ላይ እንዳዩ እና እነዚህንም ደግሞ እንደሰበሰቡ ነው የነገሩ። ብዙዎቹ አስከሬኖች የተገኙት የማይካድራ ከተማ ንግድ ባንክ አካባቢ መሀል ከተማው ላይ እዛ አካባቢ ነው። ሌላው ደግሞ ወደ ከማይካድራ ወደ ሁመራ በሚወስደው መንገድ ላይ እንደሆነ ነው የነገሩን። እኛም በፎቶ የምርመራ ዘዴያችን ያረጋገጥ ነው ፎቶዎቹም እና ቪዲዮዎቹ እዛ አካባቢ እንደሆኑ አረጋግጠናል። በዚህ እንግዲህ ብዙ ሰዎች እንደሞቱ ነው፣ የተለያዩ ቁጥሮች ይነገራሉ። ያነጋገርናቸው ሰዎች እነሱ የቆጠሩትን ብቻ ወይ የገመቱትን ብቻ ነው የነገሩን። ከዛ ሊበልጥ እንደሚችልም ነው በመቶዎች እንደሚደርስ ነው የሚናገሩት። ሚዲያ በአማራ ክልል ሚዲያ ላይ እንደተገለጸው ደግሞ ወደ 500 ሰዎች ይሆናሉ ነው የተባለው። ግን ባለው የመገናኛ ችግር እና አካባቢውም ላይ ስልክም ሆነ ኢንተርኔት ባለመስራቱ ምክንያት የተሻለ መረጃ ማግኘት አልቻለም ከመንግስትም ሆነ ከአካባቢው ነዋሪዎች። ስለዚህ የተረጋገጠው ቁጥር ያው መንግስት ማጣራት ያለበት ነው የምንለው።
ከመከላከያ ሰራዊት አባላት ጋር በመሆን በአስክሬን መሰብሰብና የቆሰሉትን ወደ ሆስፒታል በማጓጓዝ ስራ ላይ የተሰማሩ ምስክሮች ለአምነስቲ እንዳስረዱት ከሆነ አስክሬኖቹን ከመንገድ ላይ መሰብሰብ ከመጀመራቸው በፊት የቆሰሉትን ሰዎች ለከተማዋ ቅርብ ወደ ሆኑት አብርሃ ጅራና ጎንደር ሆስፒታል እንዲወሰዱ አድርገዋል። አምነስቲ ለዚህ ጭፍጨፋ በቀጥታ ኃላፊነቱን ማን እንደሚወስድ ማረጋገጥ እንዳልቻለ ገልጾ፣ ነገር ግን ከምስክሮቹ እንዳገኘው መረጃ ከሆነ የድርጊቱ ፈጻሚዎች የህወሓት ታማኝ ኃይሎች መሆናቸውን ጠቅሷል። ከጭፍጨፋው የተረፉ ሰዎች የነገሯቸውን ጠቅሰው ሶስት ሰዎች ለአምነስቲ እንደተናገሩት ጥቃቱን ያደረሱባቸው የትግራይ ልዩ ኃይልና የህወሓት አባላት መሆናቸውን ጠቁመዋል። መከላከያ ከተማዋን ከተቆጣጠረ በኋላ ወደ ከተማው የገባ ሲቪል ግለሰብ ነገረኝ ያለውን ቃል በጥቅስ ውስጥ ያስቀመጠው አምነስቲ
ጥቅምት 30 ለጉዲ በተሰኘ ቦታ ላይ የመከላከያ ሰራዊትና የአማራ ልዩ ኃይል ከትግራይ ልዩ ኃይል ጋር ውጊያ አድርገው ነበር። የመከላከያ ሰራዊት የትግራይ ኃይሎችን አሸንፎ ከማይካድራ ወጣ ብሎ በሚገኝ ቦታ ላይ ሌሊቱን አሳልፈዋል። ወደ ከተማዋ ስንገባ በጣም ብዙ አስክሬኖች በዘግናኝ ሁኔታ በየመንገዱ ላይና የቀን ሰራተኞች በብዛት በሚያርፉባቸው ቦታዎች ላይ አይተናል። ሁኔታው በጣም ዘግናይ ነበር። እኔ ራሱ እስካሁን ድንጋጤ ውስጥ ሆኜ ያየሁትን ነገር ለመቀበል እየታገልኩ ነው።
ለአምነስቲ ሁኔታውን ያስረዳ ሌላ የዓይን እማኝ ደግሞ
የመከላከያ ሰራዊትና የአማራ ልዩ ኃይል ማይካድራ ከተማን ከተቆጣጠረ በኋላ ወዲያውኑ ህዳር 1 ጠዋት ወደ 4 ሰዓት ገደማ ወደ ከተማዋ ገባን። ወታደሩ ሌሊቱን ከከበበ በኋላ ነው የገባው። ከተማውን ለመቆጣጠር ምንም አይነት የተኩስ ልውውጥ አልነበረም። ነገር ግን ስንገባ ያየነው እጅግ ዘግናይ ነገር ነው። በተለይ ወደ መሃል ከተማና ወደ ሁመራ የሚወስደው መንገድ በተበታተኑ አስክሬኖች ተሞልቶ ነበር።
የአሜሪካ ድምጽ ያነጋገራቸው የትግራይ ክልል የኮሙኒኬሽን ቢሮ ምክትል ኃላፊ አቶ ሀዱሽ ደግሞ በትግራይ ህዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራን ለመቀጠል ሆን ተብሎ የተሰራጨ የሐሰት ዜና ነው፣ የትግራይ ክልል ልዩ ኃይል ብሔርን መሰረት ያደረገ ጥቃት የመፈጸም ባህል የለውም፣ ይህ የነሱ ባህል ነው ብለዋል። ጡረተኛ ጄኔራሎችን ጭምር ትግራይ ተናጋሪ በማለት በህዝብ ላይ የዘር ማጥፋት አዋጅ ተናግረዋል ሲሉ ምላሽ ሰጥተዋል። አያይዘውም በትግራይ ውስጥ በርካታ የሌላ ብሔር ተወላጆች አሉ፣ በሰላምም እየኖሩ ይገኛሉ ካሉ በኋላ ይህ መረጃ ግን በሌላ አካባቢ የሚገኘውን የትግራይ ተወላጅ ለመጨፍጨፍና በትግራይ ላይ ለተከፈተው ወረራ ህዝብን ለማነሳሳት ነው፣ ሆኖም ግን የኢትዮጵያ ህዝብ አልተቀበላቸውም ብለዋል። በሌላ በኩል በማይካድራ ከተማ በአማራ ተወላጆች ላይ አሰቃቂ የዘር ማጥፋት ወንጀል የፈጸመው የህወሓት ቡድን እንደሆነ የአማራ ክልል ገዢ ፓርቲ አስታውቋል። የአማራ ብልጽግና ፓርቲ ባወጣው መግለጫ እንዳለውም ህወሓት ግድያውን የፈጸመው በህዝቦች መካከል የእርስ በርስ ጦርነት እንዲቀሰቀስ ለማድረግ ነው ብሏል። አዲሱ የአማራ ክልል ርዕሰ መስተዳድር አቶ አገኘሁ ተሻገር ደግሞ ድርጊቱ በዓለም አቀፍ የወንጀለኞች ፍርድ ቤት ICC የሚያስጠይቅ ወንጀል መሆኑን እናምናለን ብለዋል። የአምነስቲው ፍስሐ ከተማው ላይ የስልክና የኢንተርኔት አገልግሎት በመቋረጡ ምክንያት ተጨማሪ ማጣራት የሚያስፈልጋቸው መረጃዎች አለመገኘታቸውን ገልጸው፣ ነገር ግን እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌዴራል መከላከያ ሰራዊት እስከሚገባ ድረስ ማይካድራ ከተማ ለትግራይ ክልል መንግስት ወይም በህወሓት በሚታዘዙ የትግራይ ክልል ልዩ ኃይልና በአካባቢው ሚሊሻ ስር እንደነበር ይታወቃል ብለዋል።
እንግዲህ እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌዴራሉ ሰራዊት እስከሚገባበት ጊዜ ድረስ ማይካድራ ከተማ ለትግራይ ክልል በሚታዘዙ ወይም በቲፒኤልኤፍ በሚታዘዙ ሰራዊት ወይም ልዩ ኃይልና የክልሉ ልዩ ኃይልና በአካባቢው ሚሊሻ ስር እንደነበረ ነው የሚታወቀው። በኖቬምበር 10 ወይም ደግሞ እኛ አቆጣጠር በአንድ ህዳር ላይ ነው ጠዋት ላይ ነው የገባው። እዛ ሲገቡ እንግዲህ እነዚህ የሚያገኙት እና ከተማዋን በማን ነበር በወቅቱ የሚቆጣጠራት እነዚህ ሰዎች በሞቱበት በሚለውን ጊዜ ስናየው የትግራይ ክልል ሰራዊት ባለበት እንደተፈጸመ ያሳያል። ግን ያንን በትክክል ለማረጋገጥ ያው ከቅድም እንዳልኩት በተለይ ደግሞ የከተማዋን ነዋሪዎች ለማናገር ክሎች ስላሉ የበለጠ በጠራ መልኩ ማረጋገጥ አልቻለም እንጂ ግን ድርጊቱ በክልል ለትግራይ ክልል በሚታዘዙት የጸጥታ ኃይሎች እንደተፈጸመ የሚያመለክቱ መረጃዎች አሉ።
አምነስቲ የምስራቅና የደቡብ አፍሪካ ዲሬክተር ዲፕሮስ ሙቼና የኢትዮጵያ መንግስት ይህንን በሰላማዊ ዜጎች ላይ የተፈጸመን ጥቃት በግልጽ በገለልተኝነት በብቃትና በፍጥነት ምርመራ እንዲካሄድበት በማድረግ ፈጻሚዎቹ በአስቸኳይ ለፍርድ እንዲቀርቡ ማድረግ አለበት ብለዋል። አያይዘው ባሰፈሩት መልእክትም የህወሓት አዛዦችና ኃላፊዎች በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶች በዓለም አቀፍ የጦር ህግ መሰረት በፍጹም የተከለከሉና የሚያስቀጡ የወንጀል ድርጊት መሆናቸውን ለጸጥታ ኃይላቸውና ለደጋፊዎቻቸው ግልጽ ማድረግ አለባቸው ብለዋል። አቶ ፍስሐ ይህንን ሲያብራሩት
ሰላማዊ ነዋሪዎች ናቸው እና በምንም መልኩ ለሚደረገው ጦርነት የሚያበረክቱት አስተዋጽኦ የለም። ያ ደግሞ ዓለም አቀፍ ወንጀል ነው እና ሰላማዊ ሰዎችን ማጥቃት አይቻልም። ሰላማዊ ሰዎች ላይ ግድያም ሆነ ሌሎች ነገሮች መፈጸም አይቻልም ጦርነት ቢሆን እና ደግሞ የዓለም አቀፍ ወንጀልም ነው። በጄኔቫ ኮንቬንሽን ኢትዮጵያም ፈርመዋለች። ኢትዮጵያም ባስፈርመውም ደግሞ ልማዳዊ ዓለም አቀፍ ህግ ነው። ያልፈረሙ ሀገሮችም ላይ ተግባራዊ የሚሆን ነው። ግን ኢትዮጵያ እንዳፈረመችው ነው የሚታወቀው እና ስለዚህ በዚህ ጉዳይ ውስጥ የተሳተፈ ወገን ይሄንን ማወቅ ያስፈልገዋል።
ትግራይ ክልል ባለው ግጭት ውስጥ ተሳታፊ የሆኑ ሁሉም አካላት ዓለም አቀፍ የሰብአዊነት ህግና የሰብአዊ መብቶች ህግን ማክበር እንደሚገባቸው ድርጅቱ አሳስቧል። ከምንም ነገር በላይ የሲቪሎች ደህንነት መጠበቁ መረጋገጥ አለበትም ብሏል። በተጨማሪም በግጭት ላይ በሚሆንበት ጊዜ በሲቪሎች ላይ ጉዳት እንደማ እንደማይደርስ ለማጣራት መንግስት የስልክና የኢንተርኔት አገልግሎት መኖራቸውን ማረጋገጥ አለበት ብሏል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ሆነን ለዘገባው እናመሰግናለን። በተከታዩ ዘገባችን ወደ ባህር ዳር እናቀናለን። ማህበራዊ ሚዲያን ለበጎ ተግባር ያዋሉ ግለሰቦች ከሰሞኑ በባህር ዳር ከተማ እውቅና ተሰጥቷቸዋል። ትኩረት ለጤና ትኩረት ለጣና በሚል መሪ ሐሳብ በተካሄደው አራተኛው የጣና ማህበራዊ ሚዲያ ሽልማት ነው እውቅና የተሰጣቸው። በዚህም መሰረት በሳይንስና ቴክኖሎጂ ዘርፍ ኢዘዲን ከሚል፣ በጤና መረጃ ሸጋው ማሬ፣ በፈጣን ወቅታዊና ሚዛናዊ መረጃ ደመቀ ከበደ፣ በጣና ሐይቅ አካባቢ ልማት መረጃ ዘርፍ ተዋቸው ደርሶ፣ በበጎ አድራጎትና በሰብአዊ መብት መረጃ ኦባንግ ሜቶና ኡስታዝ አቡበከር አህመድ፣ በጤና ዘርፍ በተቋም ደረጃ ልዩ ተሸላሚ የአማራ ክልል ጤና ጥበቃ ቢሮ ተሸላሚ ሆነዋል። ለዛሬ በወቅታዊና ፈጣን ሚዛናዊ መረጃ ዘርፍ ተሸላሚ የሆነውን ጋዜጠኛ ደመቀ ከበደን እንግዳ አድርገን ጋብዘናል። ቆይታውን ያደረገው ካስቴር ምስጋናው ጋር ነው።
በፈጣን ወቅታዊ ሚዛናዊ መረጃ ዘርፍ አሸናፊ ደመቀ ከበደ።
ጋዜጠኛ ደመቀ ከበደ እንኳን ደስ አለህ። ማህበራዊ ሚዲያን ለበጎ ተግባር ካዋሉ ግለሰቦች መካከል በፈጣን ወቅታዊና ሚዛናዊ ዘገባ አሸናፊ ሆነሃልና እንኳን ደስ አለህ።
አመሰግናለሁ አስቴር። እንኳን አብሮ ደስ አለህ።
እዲ ዘንድሮ በተካሄደው የጣና ማህበራዊ ሚዲያ ሽልማት ሁለት ሐሳቦችን ይዞ ነው የተነሳው። ትኩረት ለጤና፣ ትኩረት ለጣና። አንተ የትኛው ላይ ነበር ትኩረት አድርገህ ስትሰራ የነበርከው?
በጤና ጉዳይ ነው። በተለይም ደግሞ የኮሮና ጉዳይ ከቀን አንድ ጀምሮ ኢትዮጵያ ውስጥ በይፋ ኮሮና ገብቷል ሲባል በተጠናከረ ሁኔታ ከጓደኞቼ ጋር የቡድን ገጽ እስከ መክፈትና እስከ መሳተፍ ድረስ የሚያደርስ እንቅስቃሴ ሳደርግ ነበረ። እግረ መንገዱን ደግሞ እንቦጭ ላይ የተወሰኑ መረጃዎችን ሳደርስ ነበረ። ያ ማለት ግን የጤናውን ያህል ይሆናል ማለት አይደለም። እውነት ለመናገር 90% የሚያሉ መረጃዎችን በሶሻል ሚዲያ ሳጋራ የነበረው ወደ ጤና ያደላ ነው ማለት እችላለሁ አስቴር።
ኮቪድ ላይ በበጎ አድራጎት የሚሳተፉ ወጣቶች በርካታ ነበሩ። ገንዘባቸውንም ጉልበታቸውንም እውቀታቸውንም እንዲህ ለማህበረሰቡ የሚሰጡ ብዙ ወጣቶች ነበሩና አንተ በአሰራጨው መረጃ የመጣ ተጽዕኖ ነበር?
ተጽዕኖ መፍጠር አለመፍጠሩን ለማወቅ ትንሽ የሚያስቸግር ነገር ያለ ይመስለኛል። ኮሮና እንደገባ ሰሞን ድብልቅልቅ ያለ ስሜት ነበረ በህብረተሰቡ ዘንዳ፣ እኔን ጨምሮ እኔ ራሴን ማለት ነውና የWHO ድረገጽ አለ። ራሱ WHO በተለያዩ አማራጮች የሚለቃቸው መረጃዎች አሉ። ሲደመር እንደ ጆን ሆፕኪንስ አይነት ትልልቅ የጤና ኢንስቲትዩሽኖች የሚለቋቸው መረጃዎች አሉ፣ ከውጭ ሀገር ማለት ነው። ከሀገር ውስጥ ደግሞ በተለየ ሁኔታ የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና የጤና ጥበቃ ሚኒስቴር እንደዚሁም የማምናቸው ብቻ ሳይሆን የማከብራቸው ትልልቅ ዶክተሮች ከውጭ ሀገር አሜሪካ፣ አውሮፓ፣ አውስትራሊያ እንደዚሁም እዚህ ሀገር ያሉ ዶክተሮች ጋራ የህክምና ባለሙያዎች ጋራ በየሚመለከታቸው በግልም በማግኘት እግረ መንገዱን ደግሞ በሚያጋሯቸው የመረጃ አማራጮቻቸው በሚዲያ ሊገልጹት ይችላሉ፣ በሶሻል ሚዲያ ሊገልጹት ይችላሉ። ከነሱ የማገኛቸውን እውነተኛና ትክክለኛ ናቸው ብዬ ማምናቸውን መረጃዎች ለማጋራት ሞክር ነበር። ከጓደኞቼ ወዳጆቼ ኮሮና ኢሹስ የተባለ የቡድን ገጽ ከፍተናል። እዚያ ላይም በንቃት ሳተፍ ነበርና ተአማኒ የመረጃ ምንጭ ሆኖናል ብለው ብዙዎቹ ኢንቦክስ ያረጉ ነበር፣ ይደውሉ ነበር። አንዳንዶች እንደውም ጤና ጥበቃ ውስጥ የምሰራ ሁሉ ይመስላቸው ነበርና እየደወሉ መረጃ ይጠይቁኝ ነበር።
እንግዲህ ደመቀ ካንተ ጋር ከ3-5 ዓመት ወይም ሊበልጥ ይችላል አንድ ቢሮ አብረን ሰርተናል። እዚህ ባህር ዳር በነበርክበት ጊዜ አንዳንድ መጣጥፎችን፣ ግጥሞችን ደመቀ ከበደ ከጣና ዳር ብለህ በማህበራዊ ሚዲያ የምትጽፋቸው ጽሁፎችን የምታወጣቸው ጽሁፎች ነበሩና የት ሆነህ ነበር የምትጽፋቸው? አላማውስ ምንድን ነው? አጋጣሚውን ካገኘው ይሄንንም ልወቅ ብዬ ነው።
አስቴር፣ ትዝታ ለመቀስቀስ ጥረት እያረግሽ ነው። እንግዲህ መቼስ እውነት ነው፣ አማራ ማስ ሚዲያ ያው ከአንቺ ጋራ በትንሹ 3 ዓመት ተኩል አብረን ሰርተናል። ጣና እንደምታውቂው በጣም ደስ የሚል ተፈጥሮ ነው። አባይ እንደምታውቂው በጣም ደስ የሚል ተፈጥሮ ነው። ዩኒቨርሲቲ ስማር እንደ አንድ የኮሌጅ ተማሪ ትልቅ ትዝታ አለኝ። ከአባይ ጋራ ብዙ አወራ ነበረ፣ ከጣና ጋራ ብዙ አወራ ነበረ። ስለዚህ ጉርምስናዬ አባይና ጣና ጋራ ብዙ ነገር አለው ማለት ነው። ደመቀ ከበደ በሚለው ስሜ ብቻ አልነበረም ፖስት ማደርገው። አንድም ስንኝ ትሁን ምናልባት ረዘም ያለ ጽሑፍም ቢሆን ደመቀ ከበደ ከጣና ዳር እያልኩ እግረ መንገዱን ደግሞ የተከፈተ ፔጅም ስለነበረኝ የአባይ ዳር ጨዋታዎች ብዬ አባይም ጣናም እንዳይቀሩብኝ አንዲት ዋርካ አለች። እንግዲህ አጋጣሚ ሆኖ ያው አስቴር እንደምታስታውሽው 2004 ላይ ነው እንግዲህ ጣናን እንቦጭ ተገኘበት የሚለው ዜና የተሰራው። እንግዲህ እያየሁት ነበር ችግሩ ሲባባስበት የነበረው። ስለዚህ በሚችለው አቅም ጣና መታመሙን ለመናገር ሞክሬያለሁ። በተለያዩ ሚዲያዎች ስለ ጣና እንዲወራ እኔ ራሴ ምስክር የሆንኩኝ ብዙ ማብራሪያዎች ሰጥ ነበር። ጣናን በማውለቀው ልክ ለማውራት ሞክሬያለሁ። ከዚያ በመለስ ደግሞ ዛሬ እንግዲህ በጣናና በጤና ጉዳይ ላይ ጣናና ኮሮና ተገናኝተው ለሁለቱም በተገጣጠመበት ጊዜ ጣና ላይ እኔ ፈጣንና ወቅታዊ እንደዚህ ሚዛናዊ መረጃ በመስጠት ያሁን በሶሻል ሚዲያ ማለት ነው ባደረከው ጥረት ሽልማት ይገባሃል ብለው አዘጋጆቹ አጭተው ሲሸልሙኝ ሽልማቱ ደግሞ ራሱ ጣና ላይ ሆኖ እኔ እዛ ጽፍበት ከነበረው ቦታ የ100 ሜትር ልዩነት ባለው አካባቢ ሆኖ መሸለም ለኔ ትርጉሙ ትልቅ ነበር።
ለመጨረሻም አደርገው ጥያቄ እንግዲህ ኢትዮጵያ ውስጥ በአሁኑ ሰዓት ማህበራዊ ሚዲያ አጠቃቀም ላይ በጣም ችግር አለ እየተስተዋለም ነው የሚታዩ በመሬት ላይ የተቀመጠ እውነት አለ። በተለይ ለወጣቱ አንተ ምን ታስተላልፋለህ?
ሶሻል ሚዲያ በራሱ ለዚች ሀገር ትልቅ እድል ሆኖ ይያለ እንደ ፕላትፎርም ብንጠቀምበት ትልቅ የመረጃ መስጫ፣ ትልቅ የለውጥ ማምጫ፣ ትልቅ ማንቀሳቀሻ መሆን እየቻለ ግን እኛ በአጠቃቀም ጉድለት እኛ ውስጣችን በመረበሹ የተነሳ ሶሻል ሚዲያውም እየተረበሸና በዚያ ውጤትም በዚህ የተነሳም እርስ በርሳችን እየተረባበሽን እንዳለን ይሰማኛል። ስለዚህ ኢሊቱ ወይም ምሁሩ ሶሻል ሚዲያው ላይ መገኘት አለበት ብዬ አስባለሁ። ጋዜጠኛው ሶሻል ሚዲያ ላይ መገኘት አለበት። ስራውን ብቻ ሰርቶ በሜንስትሪም ሚዲያው ላይ ሰጥቶ ሶሻል ሚዲያ ላይ ሲገባ ሌላ አይነት ባህሪ ሊያሳይ አይገባም ብዬ አስባለሁ። ሶሻል ሚዲያው ለበጎ አላማ ይውል ዘንድ ጋዜጠኞች መጀመሪያ ወደፊት መምጣት አለብን ብዬ አስባለሁ። አንዱ እሱ ነው። ሁለተኛ ወጣቶች ጋር ለማስተላልፈው መልእክት ደግሞ ሶሻል ሚዲያ ብዙ ጊዜ አንቺ ላይክ ያረግሽውን አንቺ ጓደኞችሽን ነው የሚመስለው። ጥሩ የሚጽፉ መልካም ነገር የሚጽፉትን ላይክ በማድረግ ፔጃቸውን በመከታተል መልካም ነገሮችን ማግኘት ይቻላል። ብዙ አሉ ታሪክ የሚያሳውቁ፣ ብዙ አሉ ስነ ምግባር የሚያስተምሩ፣ ብዙ አሉ መረጃ የሚሰጡ። ስለዚህ ላይክ የምናረገው ነገር መጠንቀቅ፣ ሼር የምናረገውን ነገር መጠንቀቅ ይገባናል ብዬ አስባለሁ። ነገ የማይቆጨንን የማይጸጽተንን የህሊና ጥያቄ የማያስነሳብንን ጽሑፍ መጻፍ አለብን ማጋራት አለብን ብዬ አስባለሁ።
ጋዜጠኛ ደመቀ ከበደ እንግዲህ ተሞክሮን እንዲህ ቆንጆ አድርገህ ስላጋራህን አመሰግናለሁ። በሌላ ጊዜ እንደምንገናኝም ደግሞ ተስፋ አደርጋለሁ። አመሰግናለሁ በድጋሚ።
ልምድ ለማጋራት ብቻ ሳይሆን አብሮ ለመስራትም ዝግጁ ነኝ። ስለዚህ አመሰግናለሁ። ለማንኛውም
እና እንግዳዋን ጋዜጠኛ ደመቀ ከበደን እናመሰግናለን። በፌደራል መንግስትና በህወሓት መካከል እየተካሄደ ያለውን ጦርነት ሸሽተው ሱዳን የሚዘልቁ ሰዎች ቁጥር እለት ተእለት እየጨመረ መሆኑን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታወቀ። ከማክሰኞ ዕለት እስከ ዛሬ ባሉት 4 ቀናት ውስጥም ከ14000 በላይ ኢትዮጵያውያን ስደተኞች የሱዳንን ድንበር አልፈው እንደገቡ የስደተኞች ኮሚሽኑ ለአሜሪካ ድምጽ አስታውቋል። ኤደን ገረመው በሱዳን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን የውጭ ኃላፊ ሶፊያ ጄንሰንን እና በኢትዮጵያ የመንግስታቱ ስደተኞች ኮሚሽን የውጭ ጉዳይ ኃላፊ ጁሊያ ስቴቨንሰንን አነጋግራ ተከታዩን አሰናድታለች።
በአጭር ጊዜ ውስጥ እንደሚጠናቀቅ የተነገረለት በፌደራል መንግስትና በህወሓት መካከል የተጀመረው ጦርነት ከሳምንት በላይ ሆኖ በእነዚህ ቀናት ውስጥም ከሁለቱም ወገን በሺዎች የሚቆጠሩ ሰዎች ህይወታቸውን ሲያጡ፣ ብዙዎችም ጦርነቱን ሸሽተው ቤት ንብረታቸውን እየጣሉ ወደ ጎረቤት ሀገር ሱዳን ስደት ጀምረዋል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR ሮብ ህዳር 2013 በገጹ ላይ ባሰፈረው ሪፖርት መሰረት ከማክሰኞ ዕለት ጀምሮ ከ7000 በላይ የሚሆኑ ኢትዮጵያውያን ስደተኞች የሱዳንን ድንበር አልፈው መግባታቸውን አስታውቋል። ይሄ አሃዝ በዛሬው ዕለት ከ14000 በላይ ማለፉን የተዋበሩት መንግስታት የሱዳን የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀንሰን ለአሜሪካ ድምጽ አስታውቀዋል።
The current situation is that we are having like a significant increase in the number of arrivals at the border. It started Tuesday evening and the latest updates that we received this morning was that we have over 14,000 refugees at two borders.
አሁን ላይ ወደ ሱዳን የሚገቡ ስደተኞች ቁጥር ጨምሯል። ይሄ የጀመረው ከማክሰኞ ጀምሮ ነበር። እስከዛሬ ጧት ድረስም ከ14000 በላይ ስደተኞች ድንበር ተሻግረው መምጣታቸውን መረጃ አለን። ስደተኞቹ እየገቡ ያሉት በካሳላና በጋዳሪፍ በኩል ነው። የተባበሩት መንግስታት የስደተኞች ኮሚሽን ከሌሎች መንግስታቱ አጋር ተቋማት እንዲሁም ሀገራዊና ዓለም አቀፍ ተቋማት ጋር በመተባበር በምግብና አስፈላጊ የሆኑ ነገሮችን በማቅረብ ስደተኞቹን እየረዳ ይገኛል።
Providing them with food and all the necessary things that they need upon their arrival.
ስደተኞቹ ከሚገቡባቸው ድንበሮች በመነሳት አብዛኞቹ ከትግራይ ክልል እንደሚመጡ የተቆሙት ሶፊያ ጀንሰን ከስደተኞቹ መካከልም በጦርነቱ የቆሰሉ እንዳሉ ሪፖርት እንደደረሳቸውም ይገልጻሉ።
We haven't ourselves found the injuries but we have reports of wounded arrivals who have been
እኛ ራሳችን በጦርነቱ የቆሰሉ ሰዎች አላጋጠሙንም። ይሁንና በአቅራቢያችን ካለው ክሊኒክ እየታከሙ ያሉ ቁስለኛ ስደተኞች እንዳሉ ሪፖርት ደርሶናል። ይሄ ነው የሚባል የተመዘገበ መረጃ ግን የለንም።
በሌላ በኩል የተባበሩት መንግስታት የስደተኞች ኮሚሽን የኢትዮጵያ የውጭ ግንኙነት ኃላፊ ጁሊያ ስቲቨንሰን በበኩላቸው በትግራይ ክልል ውስጥ ከዚህ ቀደም ከ100000 በላይ ኤርትራውያን ስደተኞችና ከ1,000,000 በላይ የሰብአዊ እርዳታ ፈላጊዎች እንደነበሯቸው ጠቅሰው አሁን እየተፈጠረ ያለው ሁኔታ አሳሳቢ ነው ይላሉ።
We have been extremely alarmed by the escalation of conflict and the deterioration in the humanitarian situation in the Tigray region. It is an area which hosts around 100,000 Eritrean refugees, but there are also a large number of people already
Tigray ክልል ውስጥ እየተፈጠረ ያለው ሁኔታና የሰብአዊ እርዳታ መቀነስ እና መዳከም በጣም ተደናግጠናል። ከጦርነቱ በፊት ቦታው ከ100000 በላይ የሚሆኑ ኤርትራውያን ስደተኞችና ቁጥራቸው እጅግ የበዛ ከ1,000,000 በላይ የሚሆኑ ሰዎችም ሰብአዊ ድጋፍ የሚያገኙበት ነበር። አሁን ታዲያ በዚህ የችግር ወቅት ከህብረተሰቡ ጋር መገናኘት አልቻልንም። ህዝቡ ምን እየሆነ ነው? ምንስ ይፈልጋል? ምን ያህል ሰዎችስ ናቸው እየተፈናቀሉ ያሉት የሚለውን ለማወቅም ሆነ ያስቸኳይ ጊዜ እርዳታ መላክ አልቻልንም። ሰራተኞቻችንም ወደ ክልሉ መግባትና መውጣት አልቻሉም። ስለዚህም እየተፈጠረ ባለው ሁኔታ ተጨንቀናል።
So we are very concerned at the ongoing crisis which is taking place.
ጁሊያ ስቲቨንሰን አክሎም በትግራይ ክልል በተደረጉ የእንቅስቃሴና የመገናኛ ገደቦች ምክንያት ብዙዎች ለሰብአዊ ቀውስ ተጋልጠዋል ብለው እንደሚያምኑ ይናገራሉ።
We still have colleagues who are based in Tigray. We have offices in Shire and also in Mekele. And we're also servicing the 4 refugee camps as well in the northern part of Tigray.
አሁን ድረስ ትግራይ ውስጥ ቢሮዎች አሉን። በሽሬ በመቀሌ ቢሮ ያለን ሲሆን ከዛም በተጨማሪ በሰሜን ትግራይ ያሉ 4 ስደተኛ ካምፖች አገልግሎትን ሰጣለን። ባልደረቦቻችን ሁኔታዎች እለትለት እየተበላሹ መምጣታቸውን ነው የሚነግሩን። ከኛ ጋር ለመገናኘትም የመገናኛ ችግር አለ። የስልክና የኢንተርኔት አገልግሎት የለም። የብዙ ነገሮች እጥረት አለ። በተለይም የነዳጅ። ይህም በአግባቡ ስራ መስራት እንዳንችል አድርጎናል። የኤሌክትሪክ አቅርቦትም ይቆራረጣል። የነዳጅ እጥረት ባለበት በዚህ ሁኔታም ምንም አገልግሎት መስጠት አይቻልም።
Nobody will be able to assist anyone in these circumstances.
የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን የሱዳን የውጭ ግንኙነት ኃላፊ ሶፊያ ጀንሰን የስደተኞቹ ቁጥር እየጨመረ እንደሄደ ገልጸው ይሁንና የችግሩን መጠን መገመት እንዳልተቻለም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ ቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሾት ስመኝሽ የቆየነን የነገ ሰው ይበለን መልካም ምሽት።